በቤተ ክርስቲያናችን ከመከበሩ በዓላት አንዱ በያዝነው ሳምንት ጥቅምት 14 ቀን የሚከበረው የአባታችን የአቡነ አረጋዊ የመታሰቢያ ክብረ በዓል ነው። ቤተ ክርስቲያን ቅዱሳን ተጋድሏቸውን ሁልጊዜም ተዘክራለች። በመጽሐፍም የጻድቅ መታሰቢያ ለዘላለም ይኖራል ተብሎ እንደተጻፈ የቅዱሳኑን መታሰቢያ በየጊዜው ተዘክራለች። በእነዚህ ጊዜያት እግዚአብሔር በቅዱሳኑ አድሮ የሚሰራውን ድንቅ ሥራና የቅዱሳኑንም ተጋድሎ እንዘክራለን። በዚህም ወቅትም ቅዱሳኑ የፈጸሙትን ድንቅ ተአምራት በመስማትና በማሰብ እኛም ከቅዱሳኑ በረከት ተካፋይ የምንሆንበትና የነሱ ተጋድሎ ብርታት ሆኖን ለክርስቲያናዊ ሕይወታችን ጥንካሬና ብርታት የምናገኝበት ወቅት ነው። ከዚህ በመቀጠልም የታላቁ አባታችን የአባ አረጋዊን ተጋድሎ እየዘከርን እግዚአብሔርም ከታላቁ አባታችን ረድኤትና በረከት ተካፋይ እንዲያደርገን እንጸልያለን። አባታችን አባ ዘሚካኤል አረጋዊ አመጣጣቸው እንዲ ነው። አባታቸው ከሮም ነገስታት ወገን የሆነ ይስሐቅ የተባለ ሲሆን የእናታቸውም ስም እድና ይባላል። አባትና እናታቸውም የመጀመሪያውን ጥበብ እግዚአብሔርን መፍራት የሕገ ኦሪትን ትምህርት ከነቢያትና ቅዱሳት መጻሕፍትን እያስተማሩ አሳደጓቸው። 14 ዓመት ሲሞላቸውም ከሮም ወደ ጽር ወይም ግሪክ ሀገር በሚገኝ ዳውናስ ወደምትባል ገዳም በመሄድ የመነኮሳት ሁሉ አባት ከሚሆን አባ ጳኩሚስ መንኩስናን ተቀበሉ። አባ ጳኩሚስ የአባታችንን ልጅነትና የአባቱንም ዙፋን ወራሽ ስለሆነ በመንኩስናውም ጸንቶ መኖር እንደሚቻላቸው ሲጠይቀው አባታችን የሚከተለውን መልሶለታል። አባቴ ሆይ የምድር መንግስታት ኃላፊ ጠፊ ነው። ነገር ግን የማይታለፈውና የማይጠፋውን ዘላለማዊት መንግስትን እወርስ ዘንድ ፈልጋለሁ አለው። አባ ጳኩሚስም አባታችን አባ አረጋዊን ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህም በኋላ የምንኩስናውን ስርዓት ፈጸመለት። አባ አረጋዊም ከምንኩስናው በኋላ በታላቅ ትጋት በጸሎትና በጾም ተጠምዶ በጽናትና በእርጋታ ተቀመጠ። አባታችን አባ አረጋዊ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውም በየአገሩ ሁሉ እስከ አባቱ አገር ሮምም ድረስ ተሰማ። የአባታችንን አባ አረጋዊ ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን የሰሙ የሮም ቅዱሳን አባታችን ወዳለበት ገዳም በመምጣት ከአባ ጳኩሚስ ምንኩስናን ተቀብለዋል። አባታችን በገዳሙ እግዚአብሔርን እያገለገለ በቆየበት ወቅት ለገዳሙ ቤተ ማህበር የሚላክበት ጊዜም አለ። ለመምህሩም የሚላክበት ጊዜ አለ። በበጎ ስራም እየበለጸገ ብዙ ነገር በመተው በማገልገል በጾምና በጸሎት ጸና። ተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራው መንፈሳዊ መመሪያዎችን ሁሉ ለወንድሞቹም ያስረዳ ነበር። አባታችን የቀናች ሃይማኖት ቃል ያለ ድካምና ያለ ስንፍና ለሁሉም ያስተምር ነበር። እግዚአብሔርም በሰጠው ጥበብና እውቀት የተነሳ ህዝቡ ሁሉ በሱ ቃል ለማመን በበጎ ጎዳና ለመምራት አጥብቆ ይፈልጋል። እርሱ ከራሱ ይልቅ ለብዙሃኑ ያስባልና። ያለ መምህርና ያለ አስተማሪ ያመነች ሀገራችን ኢትዮጵያን በቅዱስ ሚካኤል እየተመሩና በክንፍ ተሸክሞ ከሁለት ደቀ መዛሙርቶቻቸው ጋር እንዳደረሳቸው የአባታችን ገድል ይተርካል። አባታችንም በሀገራችን ያለውን የተመለከተውን ሁሉ ለቅዱሳኑ በነገራቸው ጊዜ ቅዱሳኑም የመገልገያ ዕቃ ይዘው ከታቦቶቻቸውና ካህናቶቻቸው ጋር ከንዋየ ቅድሳትና ከመጽሐፍቶቻቸው ጋር ወደ ሀገራችን እንደመጡ የአባታችን ገድል ይዘክራል። የቅዱሳኑ ወደ ሀገራችን መግባታቸው ማዕዛ ትምህርታቸው በየአውራጃዎች ተሰራጨ፣ የእምነቷንም መሰረት አጸኑ። ከዚህ በመቀጠል ከአባታችን ከቅዱሳኑ መማር የሚገባንን እንመለከታለን። መ መንፈሳዊ ተጋርሎን በሚጋባ መፈጸም ያባታችን ያባርጋዊ መንፈሳዊ ተጋርሎን ስናይ የሚደንቀው ነገር ገና በልጅነታቸው መጀመሩ ነው። አባታችን በገርሎ ላይ እንደተገለጸው ትልጅ ሆነው መንኩስናን በመቀበል መንፈሳዊ ተጋርሎን ጀምረዋል። አባታችን ካምላካችን የተቀበሉትን ጸጋ በሚገባ በመጠቀም መንፈሳዊ ተጋርሏቸውንም ፈጽመዋል። በስንክሳሩም የሚከተለው ስለ አባታችን ተጽፏል። በደብረዳሞ በተባለው ገዳም ተጋርሎን በመፈጸም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰውሯል። እንግዲህ በስንክሳሩ እንደተገለጸው ካምላካችን ቃል ኪዳን የምንቀበለው መንፈሳዊ ተጋርሏችንን በሚገባ ስንወጣ ነው። አንድ አማኝ በክርስቲያናዊ ህይወት ፍሬ የሚያፈራው እምነቱን እስከ መጨረሻው በመጠበቅ መልካምን ገድል በመጋደል ነው። ከዚህ በኋላ ነው ሩጫዬን ጨርሻለሁ በማለት የጽድቅ አክሊልን ሊቀናጅ የሚችለው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8 ያለ እምነትና ያለ መልካም ገድል የህይወት አክሊል እንደማይገኛው ቀን በየለቱ ለክርስቲያናዊ ህይወታችን ፍሬያማነት መንፈሳዊ ተጋድሏችንን መፈጸም ይኖርብናል። ይህንንም በመረዳት መንፈሳዊ ተጋድሏችንን በጽናት ለመወጣት ከመቼውም ጊዜ በበለጠ መጠንከርና ያምላካችንን ጸጋ ረድኤት በጸሎት መትጋት አለብን። በአንድነትና በፍቅር ስለማገልገል አምላካችን ያዘዘውን የፍቅር ትእዛዝ ባለንጀራህን እንደ ነፍስህ ውደድ የሚለውን የሚፈጽሙ ናቸው። በዚህም ትእዛዝ መሰረት ከሰዎች ጋር ስለሚኖርን ክርስቲያናዊ ፍቅር ምን መምሰል እንዳለበት ያሳየናል። በአባታችንም ገድል ላይ ከገዳማውያኑ ጋር ስላለው ግንኙነት ይገልጻል። በፍቅርም መነኩሳቱን ይታዘዛቸውና ያስተምራቸው እንደነበር በገድሉ ላይ ሰፍሯል። ሌላው አባታችን ከዘጠኙ ቅዱሳን ጋር ያለው የአንድነትና የፍቅር አገልግሎት ነው። በአባታችን ገድል ላይ ስለ አንድነታቸውና ስለ ፍቅራቸው እንዲህ ተብሎ ተጽፏል። እነዚህም ቅዱሳን የትሩፋታቸው ገድልና የጽድቅ ስነ ምግባራቸው በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበሩም በምንምና በምን ሳይለያዩ በአንድነትና በማህበር ሆነው በአንድ የጸሎት ቤት ተቀመጡ። በአንድነትም በመሆን አገራችንን በሐዋርያት ትምህርታቸውና ትእዛዛት ተቀብላ ጸንታ እንድትኖር አደረጓት። ብዙ ድንቅና ድንቅ ታምራትን ያደርጋሉ። በጸሎታቸውም አንካሶች እግራቸው ተቃንቶ እንዲሄድ መስማት የማይችሉ እንዲሰሙ ያደርጋሉ። በዚህም አይነት ግብር በአንድነት 12 ዓመታት ተቀመጡ ይላል። ከዚህም በመነሳት አገልግሎታችን በአንድነት በፍቅር የእግዚአብሔርን ረድኤት አጋዥ በማድረግ ማሳካት ይጠበቅብናል። ስለ ሃይማኖት ጽናት ሌላው ከአባታችን ተጋርሎ የምንማረው በሕይወታችን ሊኖረን ስለሚገባው የሃይማኖት ጽናት ነው። አባታችን በመጀመሪያ ወደ ዳውናስ ገዳም ለመመንኮስ በሄዱበት ጊዜና አባ ጳኩሚስ በመንኩስና ጸንቶ መዝለቅ እንደሚቻለው በጠየቀው ጊዜ የመለሰው መልስ ስለ ሃይማኖት ያለውን ጽናትና ጥንካሬ በግልጽ የሚያሳይ ነው። አባቴ ሆይ የምድር መንግስት አላፊ ጠፊ ነው። ነገር ግን የማይታለፈውን የማትጠፋውን ዘላለማዊት መንግስት ወርት ዘንድ እፈልጋለሁ አለው። በዚህም ዓለም ጠፍቶ የሚቀረውን ነገር ወደ ጎን በመተው የእግዚአብሔርን መንግስት በመሻት በሃይማኖት ጸንቶ መኖር እንደሚገባ የሚያመለክት ነው። በገዳም ሳለን በታላቅ ትጋት በጸሎትና በጾም ተጠምዶ በጽናትና በእርጋታ አምላኩን ያገለግል እንደነበር ገድሉ ይመሰክራል። እኛም በሃይማኖታችን በመጽናት እንደ አባታችን የእግዚአብሔርን መንግስት አጥብቀን መፈለግ ይገባናል።
ማርያም ዝክርነት